تفل ولت برنامجين اهون اي جمرال بمصحف تعلم برنامجين بابي غوبنيا يتدرسوننا በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ ትረካ ክፍል 18 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናፍ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። ክፍል 18
አጠቅሎ ፈረስ ካሳ ብሎ ስም አርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽም ፈረስ አባታ ጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ቱርክማይ የምሸሽም
ምዕራፍ 36 ሞኝ ሲያከብሩት የፈሩት ይመስለዋል። አጼ ቴዎድሮስ ሰሜን ደጃችቤን አቸንፈውና በደረስጌ ማርያም የንጉሠ ነገሥትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ሕዝብ እጅግ ከፍ ያለ ግብር ባገቡበትና ድሆችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸው እንዳሽከሮቻቸውም ለሚያዋቸው ያን ሁሉ አቀበት ኩልኩለት አብረዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው እረፍት የማይሰጠውን ማዕረግና ሹመት ነበር። በዚህ ተተሰጡት ታላላቆችና ከፍተኛ ሹመቶች የቀኝ አዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን የቀኛዝማች ገብርዬ ፊታውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊታውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ እያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን እያሉ ለአንድ ቀለሙ ቀለማችንን ባህሉ ባህላችንን ለማይመስል በዘር በምን ለማንገናኝ ባዕድ ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያም ሆነ ይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋ ወጭ አስነግረው ማንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደራጅተው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከመሳ በኋላ ጆን ቤልን ራስን ግዳን ፊታውራሪ ገብርኤልንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ህዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ ያገራችንን ህዝብ እንዳውሮፓ ሰዎች ለማሰልጠን መጀመሪያ ምን በሰራ ይሻል ይመስላል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። በየትም ሀገር እንደታየው አንድን ሀገር ለማሰልጠን ተሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምህርት በተስፋፋበት ሀገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምህርት ያገኘ ህዝብ ተመካከሉ ብዙ አዲስ ሐሳብና ስራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ህዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ታላጣ ይሄን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ ውሱን፣ በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገፍቶ የተሻለ ነገር አለመፈለጉ ደግሞ በዓለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን ሀገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው አለ ጆን ቤል። ትምህርቱ ምን አይነት ነው? የቀለምና የሃይማኖት ትምህርት እንደሆነ እስከዛሬ ያስገኘልንን ነገር አይተዋል። በማያውቁት የግዕዝ ቋንቋ የሚያነቡና መጻፍ የማይችሉ ጨዋ ቄሶችና መነኩሴዎች በአገራችን ሞልተዋል። እነሱም ተምረዋል ይባላሉ ማለት ነው አሉ አጼ ቴዎድሮስ። የትምህርት አሰጣጡ መንገድ አለመቃናት ነው እንጂ እነዚህ ሰዎች ለትምህርት ባሳለፉት ጊዜ ሊያገኙት በሚችሉት ትንሽ ዕውቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳያጠኑ በማያውቁት ቋንቋ ትምህርት ይሰጣቸዋል። ይህም ቢሆን ትምህርቱ በሚያውቁት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀ መኳስ ዮሐንስ ሙት። ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን ብጠራቸው ታያለህ፣ ከግዕዝ ቋንቋ ውስጥ ከፊደሎቹ ስሞች በስተቀር ሌላ ምንም አያውቁ፣ ግን በግዕዝ ቋንቋ ይጸልያሉ፣ ያዜማሉ። እንደነሱ ቋንቋውን ምንም ለማይሰማው ህዝብ በግዕዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምህርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለብን። ያለዚያም ግዕዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አጼ ቴዎድሮስ። አዎ፣ ከዚህም ጋር ለቅስና ለዲቁናና ለጸሐፊነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ታልክ እንዲያውም የኔ ፍላጎት ተሁሉ በፊት የእጅ ስራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጨዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተራቀቁ ሰዎችም አሉባቸው። ግን ምን ያደርጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተምረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ስራ ያስገኙ፣ ሌላው ሲሰራ ውሃ ቀጠነ እያሉ የሚተቹ የዓለምን ህዝብ እድገት ወደ ኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያየው ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ ሐሳብ በመስጠት ህዝቡን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ካልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ፣ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በህግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀ መኳስ ጆን ቤል። ንራስ እንግዳና እንፊታራሪ ገብርዬ አጼ ቴዎድሮስና ሊቀ መኳስ ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሱ ሲናገሩ ወደሳቸው ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሮች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም ባንድ ጊዜ ማድረግ ይቻላል። እንደነገርህኝ ለኛ ታላቅ የእንግሊዝ ንግስት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ ይላቸው እንጂ ዮሐንስ ሞት በኋላ ትታዘበኛለህ። አሁን ቻዋን ላቸነፍ እንጂ ተዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ ባስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል? ካንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች የሊቀ መኳሳቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ይሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የፍኛ ሽክር በችኮላ ገብቶ እጅ ከነሳ በኋላ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በያለበት ጨረሱት አለ። እነማን አሉ አጼ ቴዎድሮስ ጠቅላላ ሁኔታቸው ልውጥ ውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። እልኝ ዮሐንስ፣ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውልህ የምታየው ነው። ይህን ጊዜ ከነዚያ ሰዎች መካከል 5-6 ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭኑ አሉ። ራስ እንግዳና ፊት አውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ያሽጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተክርስቲያኑ መጥተው ንጉሱን ተገናኙ። የጌታው አበችም ከድንኳናቸው ወጥተው ደንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተክርስቲያን መጥተው ከተሳለሙ በኋላ ንጉሱ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደጨረሱ ወደ ጳጳሱ ዘወር ብለው ይፍቱኝ አባቴ አሉ። እግዚአብሔር ይፍታ አሉ አቡነ ሰላማ። ይፍቱኝ እግዚአብሔር ይፍታ። ይፍቱኝ እግዚአብሔር ይፍታ። እስቲ እግዚአብሔር ያሳየው አባቴ፣ ወደዚህ ቦታ የመጣንበትን ጊዜ ያውቁታል? በዚህ ጊዜ ሁሉ ህዝቡ ወታደሮችን በየቦታው ሲገድ፣ እኔንም በየቀኑ እረፍት ሲያሳጣ፣ በየጊዜው እየመላለሱ ምህረት በማድረግ ማንንም ሳልቀበል ሁሉንም ችዬ ቆየሁ። ወታደር በባላገር ቤት ገብቶ እንዳያስቸግር ወታደሮችን እየቀጣው የህዝቡን ሰላም ጠበቁ። የራሳቸውን ባላባቶችና መኳንንቶች ሸምኩላቸው። አሁን ምን ፍጠር ብለው ነው ይህን ሁሉ የሚያውቁኝ? ሞኝ ሲያከብሩት የፈሩት ይመስለዋል የሚባለው ተረት ደረሰባቸው። አሁን ብምረውስ ፈጣሪ ነፍሴን አይማራት። እሺ ተመለሱ፣ ግቡ። ተዋበች አንቺም ተመለሽ፣ አሁን ነው የምመለሰው አሉ አጼ ቴዎድሮስ። እንከተል እንጂ አሉ ጳጳሱ። የለም ለዚህ ምናምን ሁሉ ብለን ሰፈር አንለቅም፣ አሁንም መለሳለሁ አሉ አጼ ቴዎድሮስ። ምኑ ይታወቃል አሉ እቴጌ ተዋበች። ግዴለሽም ይታወቃል፣ ዛሬ የማደርገውንስ አውቀዋለሁ። አሁንስ ወደ የድንኳናችሁ ተመለሱልኝ ልሂድበት አሉ ንጉሱ በለዘበ ድምጽ። እሺ እንመለሳለን። እንግዲህ እግዚአብሔር ይከተሎታ አሉ አቡነ ሰላማ። እግዚአብሔር ይከተሎት አሉ ተጌታዎች ተከዝ ባለ ድምጽ። አዘ ቴዎድሮስ ከቤተ ክርስቲያኑ ጥቂት አለፍ እንዳሉ በፈረሳቸው ላይ ጉባሉና ወደ ሰራዊቱ ሄዱ። በዚያ ሲደርሱ ፉከራውና ቀረርቶ ጥሩምባውና መለከቱ ተደባለቀ። ከሰራዊቱ የሚበዛው በሰፈር እንዲቀርብ ሆኖ የቀረውን ይዘው ሽፍቶች በብዛት አሉበት ወደ ተባለው አቅጣጫ ተጓዙ። ከዚያም ሽፍታውን በያለበት እያሳደዱ አለቃ አለቃው የኋላውን ቅጣት በመፍራት እንግዲህ ወዲህ ላይመሩን በማለት ቆርጦ ሲዋጋ ካመዴ በሽር በስተቀር ሁሉም ሙቶ አለቀ። ወታደሩም በጀግንነት እየተዋጋ የሚሞተው ሲሞት ብዙ ተማረከ። ከጥቂት ቀኖች በኋላ ምርኮኛውን ሰብስበው ወደ ዋናው የጦር ሰፈር እንደተመለሱ ከጳጳሱ ከጨጌውና ከራሳቸው መኳንንት ሌላ በሰላም ከተቀመጡት የወሎና የእጁ መኳንንት ብዙዎች እንዲሁም ብዙ ህዝብ በተሰበሰበበት ታላቅ የፍርድ ጉባኤ አድርገው የጥፋተኞች ጉዳይ ሲመረመር አንዳንዶቹ ብዙ ጊዜ ምህረት ከተደረገላቸው በኋላ አሁንም የሸፈቱ ነው ተገኙ። የቀሩትም አንድ ጊዜ ይሁን ሁለት ጊዜ በአዋጁ እየተማሩ ከገቡ በኋላ የሸፈቱ ነው ተገኙ። ዛሬ እኔ ተፋራጅ እንጂ ፈራጅ አይደለሁም፣ ፍርዳቸውን ስጡኝ። ይህን ያህል ጊዜ ወታደሮችን በያሉበት ሲገሉ እኔንና ሰራዊቴን ከዚህም በላይ የእግዚአብሔርን ታቦት እንዲሁም ጳጳሱን ተነካህኖቻቸው በዝናብ በጭቃ በውሃ ሙላት ሲያጉላሉን ከረሙ። እኔም ነገሩን ሁሉ ስላልተረዱት ይሆናል በማለት እየደጋገሙ የሰሩትን ጥፋት እየደጋገምኩ ይቅር በማለት ማርኳቸው። እነሱ ግን አሁንም ሲወጉኝ ተገኙ። እንግዲህ ከዚህ ያለፈ ምህረት ማድረግስ አገሬ በወንበዴዎች ተከፋፍላ ትቀር ብዬ እንደመተው ስለሚቆጠር አሁንም ምህረት የሚባል ነገር የለም። ከሁሉም ጋር አፋርዱኝ። ምን ቢነግሱ በእጅ አይካሱ ሆኖብኝ ነው እንጂ ለፍርድ ማቅረብ እንኳ አልፈልግም ነበር አሉ በቁጣ እንደጋሉ የሚታዩት አጼ ቴዎድሮስ። ከዚያም ፍትሐ ነገሥት ቀርቦ ወንጀለኞቹ የሚቀጡባቸው አንቀጾች ሲፈለጉ የንጉሱን ቁጣ የሚያበርድ አንቀጽ ለእነዚህ ሰዎች አልገኝ አለ። ይሁንም የጥፋታቸው ከባድነት ግልጽ ስለነበር በሞት የሚያስቀጣ አንቀጽ ተጠቀሰባቸው። አጼ ቴዎድሮስ ግን እነዚህን ሰዎች በሞት ከመቅጣት ይልቅ እነሱን ይበልጥ በሚጎዳና ወደፊት ለመሸፈት በሚያስቡ ሰዎች ልብን ፍርሃት መሸማቀቅ በሚዘራ ሁኔታ ሊቀጧቸው በልባቸው ወስነው ነበር። ቢሆንም ሐሳባቸውን ከመፈጸማቸው በፊት ፍረዱልኝ ወይ ፍረዱብኝ አሉ። በእነዚያ በቁጣ የተቃጠሉ አይኖች ቀና ብሎ የሚያያቸውን ሁሉ እየገረፉ ካለፈው ሁሉ ጉዳት በላይ እነዚህ ወንበዴዎች እጃችንን አንሰጥም ብለው ሲዋጉ ከፈጁት ወታደር መካከል አጼ ቴዎድሮስ በጣም የሚወዷቸው ሁለት ጋሻ ጃግሮች በአንድ ጊዜ ሙተውባቸው ስለነበር ቁጣቸው በቀላሉ ሊበርድ አልቻለም። አጥፊዎቹን በፊታቸው ቀርበው ባዩ ቁጥር ሰውነታቸው በሙሉ ይለዋወጥ ነበር። ንጉሠ ነገሥት ቴዎድሮስ ሁኔታውን ሁሉ ከተናገሩ በኋላ መኳንንቱ በየተራ እየተነሱ ፍርድ መስጠት ጀመሩ። አንድ ባንድ እየተነሳ ባድላዊ ያላበት በአመጠኛ ሰይፍ ሞት ይታዘዝበት እያለ አንዱ በጥይት ሲሞቱ ይታየኛል፣ አንዱ ጧፍ በተነከረ ቀሚስ እየተጠቀለሉ በእሳት ሲቃጠሉ ይታየኛል፣ አንዱ እጅ እግራቸው ታስሮ በባህር ሲጣሉ ይታየኛል፣ አንዱ አንገታቸው እየተቀበሩ አይናቸው እያየ መንጋከብ በራሳቸው ላይ ሲነዳ ይታየኛል እያሉ ሁሉም እንደዚሁ ለየራሱ የታየውን የጭካኔ ሥራ እየፈጠረ ሊያሳዝኑም ሊያስጨክኑም በሚችሉት ሰዎች ላይ ይፈርድ ጀመር። አጼ ቴዎድሮስ ከእያንዳንዱ ሰው አፍ የሚሰሙት የጭካኔ ሥራ ጥበብ በጊዜው ልባቸውን በሐዘን ወጋው። ተናጋሪዎችን ሰዎችም ከልብ ታዘቧቸው። አሁን እኔ ተናድጃለሁ፣ ቢሆን ንዴቴን ለማብረድ መሞከር ይገባቸው ነበር። በቀርስ ይታሰሩ ይገደሉ ማለት ሲበቃቸው ይህን የመከራ ማሳያ መላ እየመቱ ለምን አቀረቡልኝ በማለት በወደቀ ግን ምሳር ይበዛል የተባለውን ምሳሌ ራሳቸው በፈጠሩትና ራሳቸውን በስራ ላይ በሚያውሉት ወገኖቻቸው ጠባይ በልባቸው አዘኑ። ይሁን እንጂ አንዳንዱን ነገር ሲሰሙ በልባቸው ቆጥበው መያዛቸው አልቀረም። ለምሳሌ በኋለኛው ጊዜ ለአጼ ቴዎድሮስ የበቀል መቅጫቸው ሊሆን በቻለው ሁኔታ ቤት ተዘግቶባቸው ሲቃጠሉ ይታየኛል እያሉ በዚህ ቀን የፈረዱት ሰዎች ብዙዎች ነበሩ ይባላል። ፍርዳቸው በዚህ ቀን ባይፈጸምም በሌላ ጊዜ እየተደጋገመ ተፈጽሞላቸዋልና ፍርዳቸው ባለመፈጸሙ አዝነው እንደሆነ በከንቱ እዘኑ ብሏቸው ነው። የሁሉም ፍርድ ከተሰማ በኋላ አጼ ቴዎድሮስ የብዙዎችን መልካም ሰዎች ደህንነትና ሰላም ለመጠበቅ ጥቂት አመፀኞችን በጭካኔ መቅጣት ያስፈልጋል፣ በፍርድ ስም በንጹህ ሰዎች ላይ ግፍ ሰራ እንዳልባል የሰሩትን ሁሉ አይታችኋል፣ ሰምታችኋል። ስለዚህ ብዙ ሰዎች በየጊዜው ሲሸፍቱ ተመፍጀት ሊደርስባቸው የሚችለውን በመፍራት በሰላም እንዲቀመጡ ማድረግ ስለሚሻል እነዚህ ወንበዴዎች እጅ እግር ይቆረጣል። የተቆረጠ እጅና እግራቸውን በአንገታቸው ላይ በገመድ እየተንጠለጠለ ወደ የትውልድ ቦታቸው ይሄዳሉ ብለው ፈረዱባቸው። ንጉሠ ነገሥቱ ይህን አስፈሪ ፍርድ እንደሰጡ በጠጋቸው የተቀመጠው ሊቀ መኳንንት ዮሐንስ ወደ እሳቸው ዘወር ብሎ ጃንሆይ፣ ችግር ሆኖ ነው እንጂ ይህ አይነቱ አቀጣጥ መቼም አሰቃቂ ነው አለ በለሆሳስ። አሰቃቂነቱማ አሰቃቂ ነው፣ ግን ምን ማድረግ ይቻላል? አገሪቱን እንዳሻችሁ አርጓት ብዬ ልተውላቸው? ምሕረትና ርኅራኄ አያውቁ። ከዚህ በስተቀር ይህ አይነቱ ሥራ እነሱ በሕፃን ልጅና በሴት ላይ እንኳ ሲፈጽሙት የኖረ አይደል ሲሉ በሕፃንነታቸው ዘመን በቸንከር ተክለ ሃይማኖት ቤተ ክርስቲያን ተማሪዎችና መምህራን ላይ የወሎና የእጁ ጦር ሲፈጽመው ያዩት የአረመኔነት ሥራ በድንገት ትዝ አላቸውና ሌላ ንዴት ስለጨመረባቸው ዮሐንስ፣ ግድ የለህም ኢትዮጵያ አንድ ሁና በሰላም መምራት እስከምችል አንዳንድ ጊዜ ካልተጨከነ ሰላምና ደህንነት ሊፈጠር አይችልም አሉ ንጉሠ ነገሥት ቴዎድሮስ። አዎ ችግሩ ሲታይማ ሌላ መንገድ የለውም። ብቻ የአውሮፓ መንግስታት ይህን ከማጋነኛ የሐሰት ወሬ ጋር ሲሰሙ ለወደፊቱ የምንፈልገውን ድጋፍ ለመስጠት ያመነቱ ይሆናል። አውሮፓውያን ስለ አፍሪካ ያላቸው አስተያየት ያልተስተካከለ በመሆኑ እንዲህ ያለው ነገር ተሰራ ተብሎ በሚነገራቸው ጊዜ በውስጡ ያለውን እውነተኛ ነገር ሁሉ ሳይረዱ ሰሪዎቹን እንደ ጫካ ወሬ ይቆጥራሉ አለ ዮሐንስ። ይህስ እውነትክን ነው። ግን አውሬ እንደ አውሬነቱ ካልተቀጣ በሰው ሁኔታ እንያዝህ ብንለው መች ይሻለ? የአውሮፓ መንግስታት መሪዎች የተማረና የሰለጠነ እነሱ ከሚመሩት ይልቅ ራሱ የሚመራቸው ህዝብ እያስተዳደሩ የእኛንስ ሁኔታ ሳያውቁ እንደኛ ካልሆናችሁ ቢሉን እንዴት ማድረግ እንችላለን አሉ አጼ ቴዎድሮስ። እውነት ነው፣ ምንም ማድረግ አይቻልም አለ ዮሐንስ። ሁለቱ ለብቻቸው ቀስ ብለው ይህን ሲወያዩ ከንጉሱ በስተቀኝ ጥቂት አለፍ ብለው ተቀምጠው የነበሩት አቡነ ሰላማ ዝም ብለው ያስተውሉ ነበር። በተሰጠው ፍርድ መሰረት እድል የማዓት እጇን የዘረጋችባቸው ከሃዲዎች አንድ ባንድ እየቀረቡ በተሰበሰበ መኳንንትና ህዝብ ፊት እጅና እግራቸው እየተቆረጠ በገመድ ካንገታቸው ላይ ይንጠለጠል ጀመር። የሚበዙቱ እንደ ተቆረጡ ለመቆረጥ ተራው የደረሰው አንድ ሽፍታ መቼስ ከዚህ የሚብስ መከራ አይደርስብኝ፣ እሺ ቢሉ እሺ ይበሉኝ፣ እምቢ ካሉም ያው ነው፣ ካፍ ደጃዝማችነት ይቀራል ብሎ በማሰብ ቆራጮቹ ወደ መቆረጫ ቦታ ሲገፋፉት ጋቢውን እያጣፋና ከገፊዎቹ ጋር እየተጋፋ ፊቱን ወደ ንጉሠ ነገሥቱ አዙሮ ጃንሆይ፣ ንጉሥ እንደ እግዚአብሔር ተለማኝ ስለሆነ አንድ ነገር ይለመኑኝ፣ እግዚአብሔር ያሳየው ጃንሆይ አለ ድምፁን ከፍ አድርጎ። ወታደሮቹ ወደዚያ ሲያሽቀነጥሩት ተዋውን ጋረይ አሉ አጼ ቴዎድሮስ። የሰላ ጎራዴ እጅና እግሩን የሚጠብቅለቱን በደ ጃንሆይ አሁን የምለምነው አንዲት እጅ ብቻ ነው አለ። ሰውየው ራቅ በማለቱ በጣም አልሰማቸው ስላልና ነገሩም ስላልገባቸው ቀረብ አርጉት አሉ ንጉሠ ነገሥቱ። ሰውየውም በተስፋና በፍራት እየታወከ ወደ ንጉሡ ቀረበ። ምን አርግልኝ ነው የምትለው አሉ ጃንሆይ። አንዲት እጅ ብቻ ነው ጃንሆይ አለ ሽፍታው። የምን አንዲት እጅ? ተራሴ እጅና እግር መካከል አንዷን እጄን እንዲምሩልኝ ነው። የተቆረጡትን ሰዎች ሳይ አንድ ነገር ትዝ አለኝ። ምንድን ነገር አሉ አጼ ቴዎድሮስ። ጃንሆይ በተውሶ እጅ ሊሰሩ የማይችሉ የግል ሥራዎችንስ በምን ይሰሯቸዋል አለ ሽፍታው። በዚያ ያለው ሕዝብ ሁሉ በሳቅ አወካ። ጆን ቤልና ጳጳሱ እንኳ በመጠኑ ፈገግ አሉ። ንጉሠ ነገሥት ቴዎድሮስ ግን በዚህ ሰው ንግግር በመሳቅ ፈንታ ሐዘን ልባቸውን ወጋው። ከተቀመጡበት ከሐዘንና ከቁጣ ጋር ብድግ ብለው እግዚአብሔር ሆይ በዚያ አውሬ ሆኖ ሰውን አውሬ በሚያደርግ ሕዝብ መካከል ለምን ፈጠርከኝ? የአገሬ ሰዎች እግዚአብሔር በፈቃዱ ሲያነግሰኝ ምነው አርፋችሁ በሰላም ብትቀመጡና የማደርግላችሁን ደግ ሥራ ብትጠብቁ? የሌላችሁን ነገር እንድታገኙ ለማድረግ ሳልም እግዚአብሔር የሰጣችሁን አካል እንዳሳጣችሁ በመራራውና መላእክን ሰይጣን በሚያደርገው ክፋታችሁ ለምን ታስገድዱኛላችሁ? እባካችሁ ስለ እግዚአብሔር ተውኝ። ለራሳችሁ ጥቅም ስትሉ በሰላም እጠብቀዋለሁ፣ በደስታና በጌትነት አኖረዋለሁ፣ አሰለጥነዋለሁ ብዬ ሌት ተቀን የማሰልብለት ሕዝቤን በገዛ እጄ እንዳጠፋ የምታስደርጉኝ መሳፍንትና መኳንንት እባካችሁ ተውኝ። አሁን በእስራት ላይ የሚገኙትን መሳፍንትና መኳንንት አገሯ መች ተረጋግታልኝ በፈታኋቸውና ደስ በሚላቸው ሁኔታ በኖሩ እያልኩ ሳስብ እንደገና አዲስ እስረኞች ታስጨምሩኝ ጀመር። አዛኙን ልቤን የአውሬ ልብ ልታደርጉት ነው? ተው፣ በቃ ተውይ፣ ስለ እግዚአብሔር ተውይ። መጽነብያለሁ፣ በእግዚአብሔር ፊት፣ በሕዝቤ ፊት፣ በአገሬ አፈርና ሰርዶ መጽነብያለሁ ካል በኋላ ሳይቆረጡ የተረፉትን ሽፍቶች ወደፊታቸው አስቀርበው በሉ አሁን ወደምትፈልጉበት ሂዱ፣ ነገር ግን ዳግመኛ ተከዳተኛ መኳንንት ጋር ሁናችሁ ወይም ሽፍታና ሌባ ሁናችሁ የሕዝብን ሰላም ታበላሹና ንብረቱን ስትዘርፉ ባገኛችሁ አሁን ታያችሁት 10 እጅ በሚከፋ ቅጣት እቀጣችኋለሁ አሉ። ከዳተኞቹ ሽፍቶችም እንደ ተማከሩ ሁሉ ባንድ ላይ እንባቸውን እያፈሰሱ ማሪው አባት ንጉሳችን አሽከሮቹ ሳይሆን ባሮቹ ሁነን እንድናገለግሎ ይፍቀዱልን እያሉ በንጉሠ ነገሥቱ ፊት በግንባራቸው ከመሬት ላይ በመደፋት ለመኑ። ተነሱ በሉ ሞላጫ ሁሉ፣ በሰላም ተተቀመጣችሁ ተማን ጋር ስዋጋ አሽከሮች የሆናችሁ ልታገለግሉኝ ነው? አሁን ምሬያችኋለሁ፣ ወደ ፈለጋችሁበት ሂዱ አሉ ጃንሆይ በጸጸትና በሐዘን ልባቸው እየታወቀ። ወዲያው የተቆረጡት ሰዎች ወደየቤታቸው ተወስደው ለየዘመዶቻቸው እንዲሰጡ አዘዙ። ይህን የመሰለው የንጉሡ ቅጣትና የመረረ ንግግር በወሎ በሸዋ በእጁ በተሰማ ጊዜ ለመሸፈት ያስቡ በነበሩ መኳንንት ልብ ይህ ነው የማይባል ፍርሃትና ሽብር ገባ። ወታደራቸውም የንጉሠ ነገሥት ቴዎድሮስ ጠላት ሆኖ ለመዋጋት ማመንታት ጀመረ። የወሎና የእጁ ሕዝብ በዚህ ሁኔታ ከድንበር እስከ ድንበር ጸጥ ብሎ በሰላም መቀመጥ እንደጀመረ አያሉ አባት አጠቅ ወደ ሸዋ ፊታቸውን መለሱ። ምዕራፍ 37 የእሳት ጦርነት። የመንዝ መስኮችና ሸለቆዎች፣ የደብረ ብርሃን ሜዳዎች በጢስ ተሸፍነው ይታያሉ። ጋይ ማቃጠል ነው አይባል፣ ጊዜውም አልነበር። ጢሱም በዛ። በሞፈር ውሃ ሸለቆ ለሸለቆ በተጉለትና በቡልጋ ቆላዎች አፋፍ ለአፋፍ የላምና የበሬ የበግና ፍየል የፈረስ የበቅሎ መንጋ እጅግ ብዙ ከሆነ ህዝብ ጋር ይርመሰመሳል። ከያጣጫው የሚመጣው ጢስ ትንፋገን ከተራሳርና እንጨት ከሚወጣ ጢስ እጅግ የተለየ ሽታ ነበረው። አጼ ቴዎድሮስ ከነሰራዊታቸው ደብረ ብርሃን ደርሰው በየቦታው ያመት ክምርና ጢስ ብቻ የሚታይበትን ጥንታዊ ከተማ በአካባቢው ከሚብለቆለቀው ጥቁር ጢስ ጋር ሲመለከቱ ቆይና በጥጋቸው ወደ ቆመው ሊቀ መኳስ ዮሐንስ እየተመለከቱ ዮሐንስ እግዚአብሔር አስተዳደር ብሎ የሰጠኝን ህዝብ ተመልከት። የነዘራ ያዕቆብ ከተማ ቴዎድሮስ መጣ ተብሎ ይቃጠላል። ለመሆኑ የሸዋ ህዝብ እስተዚህ ምን አየብኝ? እኔ ብመጣ ምን አድርገዋለሁ? እኔም እንደነሱ አማራና ክርስቲያን ነኝ። እንዴት የራሳቸውን ቤትና ክምር እያቃጠሉ ይሸሻሉ? ክርስቲያኑ ቴዎድሮስ ተራሃብና ተችግር በበርድ በፀሐይ ተመንገላታት ተጫካ ወሬዎች ከፋለው ማለት ነው። እግዚአብሔር ይላቸዋ አሉ በታላቅ ሐዘን። ጃንሆይ ይህ በክፋት ብቻ ሳይሆን በፍርሃትም ሊደረግ ስለሚችል ሊያዝኑበት አይገባም አለ ዮሐንስ። እኔ እኮ እስካሁን ያላወቅኩት ነገር አለ። ለመሆኑ ምን ሰራው ዮሐንስ? እንግዲህ ቀደም ሲልም በሩቁ አሁንም በቅርቡ ስታይኝ ቆይተሃል። ለአገሬ ቅን ተማሰብ በቀር ለማን ክፉ ተመኘው? እርግጥ ነው ክፉ የሚሰሩትን ሰዎች ለምኜ ሲያቅተኝ ቀጥቻቸዋለሁ። ሌላ ምን ክፉ ነገር ሰራው አሉ አጼ ቴዎድሮስ ተመልካችን ጨምሮ በሚያሳዝን ትካዜ። ሊቀ መኳስ ዮሐንስ ለኒህ መከረኛ ፍጡር የተሰማው ርኅራኄ የልቡን ስር አንቀሳቀሰው። ጃንሆይ ሰው በክፉ ስራው ብቻ አይጠላም። ከዘመኑ እምነትና አስተሳሰብ ተለይቶ አንድ ከፍተኛና አዲስ የሆነ ስራ የሚወጥን ሰው ሁሉ በአካባቢው ህዝብ ዘንድ የተጠላና የተፈራ ይሆናል አለ ሊቀ መኳስ ዮሐንስ። የዓለም መሪዎች እንደዚህ ባለ ህዝብና እንደዚህ ባለ ሁኔታ ላይ እየተነሱ ነው የምትነግረኝን ታላላቅ ስራ ሁሉ ለመፈጸም የቻሉት አሉ አጼ ቴዎድሮስ። ጃንሆይ ከዚህ የሚከፋ ህዝብም አለ፣ ግን መልካም አመራር ሁሉንም ሊለውጠው ይችላል አለ ዮሐንስ። ለኒህ ቅን ሐሳባቸውን የሚያሳርፉበት ልብና ቦታ ላጡ ንጉሠ ነገሥት የተሰማው ሐዘን ልቡን እየቆረቆረው፣ ምን አይነት አመራር የክፉ ህዝብን ልብ ሊለውጠው ይችላል አሉ አጼ ቴዎድሮስ። መቼም ከሰው ልጆች ሙያዎች አስቸጋሪው ሰዎችን መምራት ነው። የአንድ ህዝብ መመሪያ ህግና መንግስታዊ አቋም ከህዝቡ ጠቅላላው ባህሪ ተውቀቱና ተኖረው ደረጃ ጋር ሊመሳሰል ይገባል። የኢትዮጵያን ህዝብ አሁን ባለበት ደረጃ እንዳለ በእንግሊዝ ህዝብ አይነት ተዳደር ቢሉት ራሱን በራሱ ተከፍተኛ ጥፋት ላይ ይጥላል አለ ሊቀ መኳስ ዮሐንስ። አይነቱ የጠፋ ነገር ነው አሉ አጼ ቴዎድሮስ። አፍላጦን የሚባለው የግሪክ ጥንታዊ ፈላስፋ አራት የታወቁ የአስተዳደር ህግጋቶች አሉ ይላል። እነሱም አንደኛ በአንድ ሰው ፈቃድ ብቻ መተዳደር፣ ሁለተኛ በጥቂት ከፍተኞች ሰዎች የጋራ ፈቃድ መተዳደር፣ ሶስተኛ በአብዛኛው የአገሩ ሰው ፍላጎትና ፈቃድ በተመሰረተ አገዛዝ መተዳደር፣ አራተኛ የመጨቆን ጠባይ ባለው አገዛዝ መተዳደር ናቸው። በሰለጠኑት ህዝቦች መካከል ግን ከነዚህ የበዙ የአስተዳደር ህግጋቶች ይገኛሉ ይላል። መቼም በአሁኑ ጊዜ በአብዛኛው ህዝብ ፍላጎት የተመሰረተ አስተዳደር ለመፍጠር ብዙ ችግር አለ አለ ሊቀ መኳስ ዮሐንስ። የአብዛኛውን ሰው ፍላጎትማ የምታየው አይደል? አገሬን ከፋፍዬ በየቦታው ልሸፍጥ ነው የሚለው አሉ አጼ ቴዎድሮስ። ጨርሶ አይቻልም። አሁን የሚያስፈልገው ተራሳቸው የግል ጉዳይ ይበልጥ ለሀገራቸው ጉዳይ የሚያስቡ ቅኖችና የመስራት ችሎታ ያላቸው ሰዎች እየመረጡ ለጊዜው ተስማሚ ሆኖ ለአዲስ ሐሳብና ቀደም ሲል ሲሰራበት ተቆየ ህግና ልማድ ተዋህዶ በግርማዊነቱ በሚደነገግ መልካም ህግ እንዲመራ ማድረግ ብቻ ነው አለ ሊቀ መኳስ። ሁሉም የሚሆነው እኮ ህዝብ ሲረጋና ሐሳቤን ሲረዳልኝ ነው። አሁን የነገርከኝ አራት ህግጋቶች በሀገራችንም ሲነገሩ ቆይተዋል። ህዝብ በአንድ ሰው ፈቃድ ብቻ መገዛት ይገባዋል የሚለው ንጉሥ የፈረደው ሰይፍ የቀደደው ንጉሥ አይከሰስ ሰማያት ታረስ ይላል። የተሾሙት ሁሉ ታላቅ ናቸው ብሎ በጥይቶች ከፍተኞች ሰዎች ፍላጎት ህዝብ ይመራ የሚለው ለሰው መርጦ ለሹመት ተንጨት መርጦ ለታቦት በማለት ይናገራል። የብዙ ሰዎችን ፍላጎት ተከትሎ ማስተዳደርን የሚፈልገው ደግሞ ምን ቢነፍሱ በእጅ አይካሱ፣ አንድ ሰው አይፈርድ አንድ እንጨት አይነድ፣ አንድ ሰው አስቦ አንድ በሬ ስቦ እያለ ይናገራል። ስልጣንን የመቀሚያና የማጥቂያ መሳሪያ ማድረግ ይገባል የሚለው የጠቋኝነት መንፈስ ያለበት ሰው ደግሞ ሎሚ ጉና ስትመለስ ሹመኝ፣ ሲሾም ያልበላ ሲሻር ይቆጫዋል ይላል አሉ አጼ ቴዎድሮስ ዘርጋታ። ይህማ እውነትም ታፍላቆኑ ጋር ተመሳሳይ ነው። እንግዲህ በአሁኑ ጊዜ በኢትዮጵያ ህዝብ የረጋ ኑሮና አንድነት ተዚህም ጋር በቂ እውቀት እስታገኘ ድረስ ንጉሥ የፈረደው ሰይፍ የቀደደው የሚለው ቃል ነው የሚስማማው አለ ዮሐንስ። አጼ ቴዎድሮስና ዮሐንስ ከብዙ ሰራዊት ጋር የደብረ ብርሃንን ከተማ አመድ እየተዘዋወሩ በመመልከት ይህንና ይህን የመሳሰለውን ሲነጋገሩ ከቆዩ በኋላ ፊታቸውን ወደ ሰፈር መለሱ። ሸዌ ቤቱን ሁሉን እያቃጠለ የሸሸው አጼ ቴዎድሮስን በመጥላት ብቻ ሳይሆን ወሎ ላይ የፈጸሙትን የጭካኔ ቅጣት በመስማቱ በጣም በመፍራት ነበር። ንጉሥ ኃይለ መለኮት አጼ ቴዎድሮስን ለመከላከል በዝግጅት ላይ እንዳሉ በበሽታ በድንገት ስለሞቱ አጼ ቴዎድሮስ ወደ ሸዋ ሲገቡ እንዳለፈው ጊዜ ሁሉ ብዙ ተቃራኒ አላጋጠማቸውም ነበር። የመንዝ፣ ያንኮበር፣ የደብረ ብርሃንና የተጉለት ህዝብ ግን ምንም እንኳ የንጉሱ መሞት መንፈሱንና አንድነቱን አድክሞበት ብዙ ሊዋጋ ባይችልም የአጼ ቴዎድሮስ በቀላሉ እሺ ብሎ ሊገባ አልቻለም። ይኸውም ከፍ ብሎ እንደተገለጸው በጥላቻ ብቻ ሳይሆን በወሬ የሰማውን ጭካኔ በመፍራት ጭምር ነው። ለምሳሌ ቶሎ ያላመነው የሸዋ ግዛት ክፍል ህዝብ ተሰብስቦ ሲመጥ አብዛኛውን ጊዜ የተነገረው ንጉሱ በጣም ጨካኝ ናቸው የሚለው ነገር ነው። ይህን አረመኔ ማን ዝም ብሎ ይቀበለዋል? የሚያውቀው እጅና እግር መቆራረጥ ነው አሉ ባሻ ገብረ ሚካኤል። የለም እኮ ባሻ ገብረ ሚካኤል፣ መክሮ መክሮ እምቢ ካላሉት ንክቻ አያደርግም እኮ አሉ ባላምባራስ ወልደ ጻድቅ። ባላምባራስ ወልደ ጻድቅ ምንም አልሰማህም? የወሎን ሰው ሁሉ ቆራርጦ ስለፈጀው አይደለም ወሎዬ፣ ማጉረሱንስ ሚስቱ ታጉርሰው ቤቱን በምን ያብሰው ያለው አሉ ባሻ ገብረ ሚካኤል። ታዲያ ወይ ገጥመነው ቁርጡን እንወቀውና ካሸነፈም ይቆራርጠና አሉ አቶ ደባልቄ። አሁን ጦርነት ብንገጥም ምንም ማድረግ አንችልም። የሚጠቅመው ከብቱንና የምንችለውን ያህል እህል እየያዝን ቤቱንም ጎተራውንም ክምሩንም ሁሉ እያቃጠልን ወደ ቆላ መውረድ ነው። የሚበላው ሲያጣ በመጣበት እግሩ ይመለሳል አይደለም አሉ ግራዝማች አዝብጤ። በዚህ ሁኔታ ብዙ ምክርና ክርክር ከሆነ በኋላ በንጉሱ ሞት አንድነቱን አጥቶ በአንድ ላይ ለመዋጋት ያልቻለው የሸዋ ህዝብ የገዛ ከተማውንና መንደሩን እያቃጠለ ሸሸ። ይሁን እንጂ ከጥቂት ቀኖች በኋላ የንጉስ ኃይለ መለኮትን ልጅ ሕፃኑን ምኒልክን ይዘው ወደ ምንጃር ያፈገፈጉት የሸዋ መኳንንት በረከት በተባለው ቦታ ላይ ከራስ እንግዳ ጋር ባደረጉት ጦርነት ድል ስለሆኑ ጦርነት የመቀጠሉን ነገር ትተው የሟቹን ንጉሳቸውን ልጅ ይዘው ወደ አጼ ቴዎድሮስ ገቡ። አጼ ቴዎድሮስ የንጉስ ኃይለ መለኮትን ሞት ሲሰሙ እጅግ አዝነው እንባ ሲያወጡ በመታየታቸው ተመልካችን ሁሉ አስገርመውት ነበር። አጼ ቴዎድሮስ ለብዙ ጊዜ ወደፊት አንድ ከባድና የመጨረሻ ትግል አለብኝ ብለው ሲያስቡበት የቆዩት የሸዋ ጉዳይ በዚህ አጋጣሚ እድል በቀላሉ ስለተፈጸመላቸው በዚህም በማንኛውም የኢትዮጵያ ክፍል ያለውን የመሳፍንት አገዛዝ ድምሳሴ ከመጨረሻ ምዕራፍ ስላደረሱት እጅግ ደስ ብሏቸው ሰነበቱ። ለሸዋ ግዛትም የንጉሥ ኃይለ መለኮትን ወንድም መርዕድ አዝማች ኃይለ ሚካኤልን ሹመው ወደ ጎንደር በሚመለሱበት ጊዜ የሚከተለውን አዋጅ አስነገሩ። በሸዋ ያለህ የኢትዮጵያ ሕዝብ ሆይ በእግዚአብሔር ፈቃድና ኃይል የነገሰው ቴዎድሮስ ሁለተኛ ንጉሠ ነገሥት ዘኢትዮጵያ የሚከተለውን ቃል ይነግራል። ሸዋ ብዙ ነገሥታትና መሳፍንት የተነሱበት ክርስቲያንና ጨዋ የሆነ ታላቅ ሕዝብ ነው። ይህን ሕዝብ ከተነጠለበት አካል መልሼ ለማቀላቀል እንጂ ላጠፋው አልመጣሁም። ነገር ግን ጫዋና ጀግና ብለን የምንገምተው ህዝብ የራሱ ቤትና እህል እያቃጠለ በመሸሹ በጣም አሳዝኖናል። ይህም የቴዎድሮስ ጥፋት ይባል ይሆናል። እኔ ግን ምንም አልበደልኳችሁ። በምታውቋቸው የራሳችሁ ባላባቶች እንድትተዳደሩ የሟቹን ንጉሳችሁን ወንድም ሹሜላችኋለሁ። ልጅ ምኒልክንም ከኔ ጋር ወስጄ ልጅ አድርጌ አሳድገዋለሁ። የሸዋ ክፍለ ሀገር እንደ ሌሎች የኢትዮጵያ ክፍሎች ሁሉ ለመላው ኢትዮጵያ የሚወጣውን ደንብና ህግ ተከትሎ ይኖራል። የኢትዮጵያን ጠላቶች በጀግንነት እያጠቁ የኢትዮጵያን አንድነት፣ ነጻነትና ሃይማኖት ጠብቀው ያቆዩ ታላላቅ ነገስታት የተወለዱባት የአምደ ጽዮን መነሻ ሸዋ ኢትዮጵያን ለመከፋፈል ምክንያት ልትሆን ጨርሶ የማይገባ ነው። አሁን የተከፋፈለች አገራችን አንዱናለች። አሁን ጀምሮ የምንቀጥለው ስራ ህዝብ በሰላም የሚተዳደርበትን የኑሮና ያምሮ አቋም የሚሻሻልበትን መንገድ መክፈት ነው። እኔ እግዚአብሔር ተውድቀቱን እንዳነሳው ለፈጠረኝ ህዝብ ራስ የሚባል ነገር ሳላውቅ ስደር ህዝቤ የራሱና የኔ ጠላት በመሆን እኔን ሊያሳዝን ራሱንም ሊጎዳ አይገባውም። ስለዚህ ሁላችሁም በእያላችሁበት ጸጥታችሁንና ሰላማችሁን እንድትጠብቁ አደራላችኋለሁ። ባላባታችሁንና የኔን ደራሲ አድርጌ የሾምኩላችሁን መልአክ አዝማች ኃይለ ሚካኤልንም እንደኔ አክብራችሁ ታዘዙት። ለኢትዮጵያ ህዝብ በሙሉ የሚደረግ ነገር ሁሉ ለእናንተም በሱ አማካይነት ይደርሳችኋል። ምዕራፍ 38 የሰላምና የመሻሻል ተስፋ። የአጼ ቴዎድሮስ በየሄዱበት ድል ማድረግ በጊዜው የነበረውን የመሳፍንት የተተራመሰና የተከፋፈለ አገዛዝ ብቻ ሳይሆን እጅግ ብዙ የሆኑትን የቆዩ ክፉ ልማዶችና የጭካኔ ሥራዎች አጠፋ። ንጉሠ ነገሥት ቴዎድሮስ ራሱ ብቻ አንድ ገናና ሰው የሚያደርጋቸውን የተከታተለ ድል አግኝተው አገራቸውን አንድ ካደረጉ በኋላ ለጆንቤል እንደነገሩት ሁሉ ህዝባቸውን በአዲስ መንፈስ ለመውረር አሰቡ። የቆንስል ፕላውዴንና የሊቀ መኳስ ዮሐንስ በጥጋቸው መገኘትም ለከፍተኛ ሐሳባቸው ታላቅ ድጋፍና ተስፋ ሆኖ ነበር። ሊቀ መኳስ ዮሐንስ ዘወትር በጥጋቸው ሆኖ የሰው ልጅ በዚያ ጊዜ ስለደረሰበት የመሻሻል ደረጃና ስለጠቅላላው የዓለም ሁኔታ እያስረዳ በተፈጥሮና በአገራቸው ባገኙት ዕውቀት ሰፊ የሆነ ሐሳባቸውን ይበልጥ ሲያሰፋው ትክክል ያልሆነ የመሰለውን ነገርም ሊሰሩ ሲሉ ካየ እንደ ሌሎቹ ሳይፈራ ይህ አይገባም እያለ በምክር በማስተው በጠቅላላው ከእቴጌ ተዋበች ቀጥሎ የግል ኑሯቸውንም ሆነ የንጉሠ ነገሥትነታቸውንም አቋም በጥብቅ በመጠበቅ ብዙ ሰዎች ያመልካቸው ነበር እንደሚሉት ሁሉ ከአምልኮት ባልተለየ ሁኔታ ያገለግላቸው ነበር። ይህ ቅን ፍጡር ለአጼ ቴዎድሮስ መካሪያቸው ብቻ አልነበረም። በጦር ሜዳ በጎናቸው ተሰልፎ በከፍተኛ ጀግንነት የሚዋጋ የጦር አለቃቸውም ነበር። በሌላ በኩል ደግሞ ለንጉሠ ነገሥት ቴዎድሮስ እጅግ ታማኝ ወዳጅ በመሆኑ የተላከበትን ሥራ ትቶ በማያገባው የአገር ውስጥ ጉዳይ እየገባ የተንኮል ሥራ ተካፋይ ሆኗል ተብሎ በእንግሊዝ ምክር ቤት እስከ መከሰስ ደርሶ የነበረው ቆንስል ዎልተር ፕላውዴን የንጉሠ ነገሥቱን ታላቅ ሰውነት እያብራራና እየደጋገመ ለአገሩ ባለስልጣኖችና በዚያውም ለሌላው የዓለም ይገልጽ ስለነበር ከአውሮፓ መንግስታት ሁሉ ቢቀር ከእንግሊዝ መንግስት ጋር የወዳጅነት ግንኙነት በመመስረት ለአገሪቱ የሚያስፈልገውን እርዳታ ለማግኘትና የንግድ ልውውጥ ለማድረግ ታላቅ የሆነ ተስፋ ነበር። እኒህ ታላቅ የእምነትና የሥራ ሰው የሆኑ ንጉሠ ነገሥት የአገራቸውን አንድነትና ሰላም በሚጠብቅ የማይበገር የጦር ኃይል ከዓለም ሕዝብ ጋር ለማገናኘት መሸጋገሪያ በሆኑ ወዳጆች መሃል ፍቅርና ሰላም እጅግ ከሰፈነበት ቤተሰብ ጋር መኖር እንደጀመሩ የነበራቸው በጎ ምግባር፣ ርኅራኄና መልካም ምኞት በማንም ኢትዮጵያዊ ላይ ታይቶ የማይታወቅ ነበር። ምንም እንኳ ቱርኮችን የመውጋት ሐሳባቸው ባይለወጥ ይህ ሊሆን የሚችለው ከብዙ ዝግጅት በኋላ መሆኑን ስላስታቱት ለጊዜው ከጦር አለቆቻቸው የአስተዳዳሪነት ችሎታና ቀን ባህር ያላቸውን እየመረጡ በአገረ ገዥነት መመደብ ጀምረው ነበር። ለምሳሌ እንግዳን ያህል በጦርነት የታወቁ አሽከራቸውን የጎጃም ገዥ አድርገው ሹመዋቸው ነበር። ባሻገልሞንም የናለፋና ጣቆሳ ገዥ አድርገው ሹመውት ነበር። በዚህ ሁኔታ ባሉበት ጊዜ አብዛኛውን ጊዜ የሚውሉት የህዝብን ጉዳይ ሲከታተሉ ነበር። አንዳንድ ቀን ከጧት እስከ ማታ ጃንሆይ እግዚአብሔር ያሳዮ የሚል ድምጽ ጆሮአቸውን ሲያደነቁረው ይውል ነበር። ንጉሠ ነገሥቱ የባሪያን ንግድ ለማስቀረት በነበራቸው ብርቱ ምኞት በየቦታው ላሉ ሹማምንት አዋጅ ከማስተላለፋቸው በላይ በሚገኙበት አካባቢ የባሪያ ነጋዴዎች መተላለፊያ ነው ተብሎ የሚጠረጠር ቦታ እንዳለ ከጥቂት ወታደሮች ጋር ራሳቸው ሂደው በማስፈት ከእንስሳት በታች ሆነው በስቃይና በድካም ሌሎችን ሰዎች እንዲያገለግሉ እየታፈኑ የሚነዱ ብዙ የሰው ዘሮችን ከሚጠብቃቸው አሰቃቂ ድል ያድኑ ነበር። በዚህ ሁኔታ ላይ እንዳሉ የሚያስቡት ደግሞ ሌላ ሰፊ ነገር ነበር። የሀገራቸው ህዝብ መልሶ አንድነቱን ሰላማዊ ኑሮውንና መልካም አስተዳደሩን ቢያገኝም ይህ ብቻ በቂ የሆነ የኑሮ ዓላማው ሊሆን እንደማይገባው አመኑ። የእርሻው፣ የንግዱ፣ የጦርነቱ መልክና ይዞታ ሁሉ በተለወጠና በተሻሻለ ሁኔታ መከናወን አለበት። ዓለም ከምትኖርበት ሁኔታ የተለየ እና ዝቅ ያለ የኑሮ ሁኔታ ሊኖረን አይገባም ብለው አሰቡ። ጎንደር ከተማ በነበሩበት ጊዜ አንድ ቀን ከጧት ጀምረው የምሳ ጊዜ አልፎ 9 ሰዓት ገደም እስኪሆን ድረስ የህዝብ ጉዳይ ሲሰሙ ውለው ወደ ግቢ ተመልሰው ምሳ ከበሉ በኋላ ሊቀ መኳስ ዮሐንስን፣ ቆንስል ፕላውዲንንና ጥቂት አሽከሮችን አስከትለው ከከተማው ወደ ሰሜን ወጡ። አጼ ቴዎድሮስ በተፈጥሯቸው ከግንብ ይልቅ ድንኳን፣ ህዝብ ከሚተራመስበት ከተማ ይልቅ ንጹህ አየርና የአካባቢውን የምድር አቀማመጥ ለማየት የሚያስችል ቦታ በጣም ይወዱ ነበር። ስለዚህ ከየፈረሶቻቸው ወርደው በአካባቢው ያለውን ቦታ እየተዘዋወሩ ሲመለከቱ በቅርቡም በሩቁም ያለው ቦታ አቀማመጥና ቀዝቀዝ ያለው ነፋስ ሽውታ ምቾትንና የሰላማዊ ኑሮ ጣዕምን አግኝቶ በማያውቅ ልባቸው የኑሮ ጣዕም ተስፋ አሳደረበት። ቀን ሲሰጡት በኋላው ትክክለኛ ፍርድ ከሚሰማቸው የመንፈስ ደስታ ጋር አሁን የሚሰማቸው አካላዊ ደስታ ተዋህዶ መኖርና መልካም ሥራ ከፍ ያሉ ትርጉሞች እንዳሏቸው አስታወሳቸው። አቶ ቡላዴን እኔ ሰላምንና የደስታ ኑሮን ለአገሬ ሰው ሁሉ ለማስገኘት ስደት የኖርኩ ሰው ነኝ። ራሴ ግን በአንድ ቦታ ላይ ቆሜ ቀዝቃዛ ነፋስንና መልካም የሆነ የምድር አቀማመጥ መመልከትን እንኳን ሳልጠግብ ወዲህና ወዲያ ስባክን ኖር። እግዚአብሔር የመሰረተልኝን ሰላም ቢያጸናልኝ የወደፊት ስራዬ ተየሰው ፊት ሐዘንና ሰቀቀን የሚጠፋበትን ነገር መፈለግ ይሆናል አሉ አጼ ቴዎድሮስ። እንግዲህ ወዲህ ሰላምና መሻሻል ወደ ኢትዮጵያ ምድር እንደሚገባ ተስፋ አድርጋለሁ አለ ቆንስል ፕላውዴን። ከዚህ ላይ አጼ ቴዎድሮስ ህዝቤ በሰላም አርፎ የየለት ተግባሩን ተተከታተለልኝ በሌሎች ሀገሮች ተደረገ የሚባለውን ነገር ሁሉ ለማድረግ የማያስችለኝ ምን ነገር አለ ብለው አሰቡ። ነገር ግን ወዲያው ችግሩ ትዝ አላቸው። እነዚያ የማይወዷቸው ቱርኮችና አረቦች ዙሪያቸውን ስለከበቧቸው አሰልጣኞችንና ስልጣኔውን ማስገባቱ ራሱ አንድ ከባድ ችግር ያለበት መሆኑ ተሰማቸው። ስለዚህም የእንግሊዝ መንግስት እርዳታ ይበልጥ አስፈላጊ ሆኖ ተሰማቸው። ይሁን እንጂ የእንግሊዝ መንግስት ለኢትዮጵያም ይሁን ለሌላው ትንሽ የክርስቲያን አገር ብሎ ከቱርክ መንግስት ጋር ጦርነት ለመግጠም የማይፈቅድ መሆኑን ሊቀ መኳስ ዮሐንስ የነገራቸው ወዲያው ትዝ አላቸው። ከዛም ፊታቸውን ወደ ሊቀ መኳስ ዮሐንስ ዘወር አድርገው ዮሐንስ፣ የእንግሊዝ ህዝብ እርግጥ ክርስቲያን ተሆነ የእንግሊዝ መንግስት በእስላም ወራሪዎች የሚጠቃ የክርስቲያን አገርን ለምን አይረዳም? አሉ አጼ ቴዎድሮስ። ጃንሆይ መርዳቱን ይረዳል፣ ግን በአሁኑ ዘመን የአውሮፓውያን መንፈስ ላይ ንግድ ሃይማኖት የበለጠ ቦታ እያገኘ ስለሄደ አንዱ መንግስት በከፍተኛ ጥቅም ተምሊገናኘው መንግስት ጋር ለሃይማኖት ሁሉ አይጋጭም አለ ሊቀ መኳንንት ዮሐንስ።
ታጠቅ ብሎ ፈረስ ካሳ ብሎ ስም ማርባር ቢሸበራል ኢየሩሳሌም አንማዩ ተርከባይ የምሸሽ ነው። መቅደና ፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድን ሰሞተ አንማዩ ተርከባይ የምሸሽ ነው። መቅደላ መቅደላ ካንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ተኛ ካንቺ ጋር አንማዩ ተርከባይ የምሸሽ ነው። አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውራ ድርቆት እርሳሱን እንደ ጠጅ ሞሱ ሲጠጣት አንማዩ ተርከባይ የምሸሽ ነው።
ተክላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ንገቷት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ
Thank you. ላላጅ ኦ እያቱ እንዲሁ እንዳለ